the voice of America.
የዚምባብዌ ጉዞ በኢትዮጵያዊ አይን ፕሮፌሰር ሚንጋ ነጋሽን ነው የጋበዝኩት። ከ1985 እስከ 1987 ዓመተ ምህረት በዩኒቨርሲቲ ኦፍ ዚምባብዌ ከዚያም በደቡብ አፍሪካው ዩኒቨርሲቲ ኦፍ ዊትዋተር ስትራንድ እና በዩናይትድ ስቴትስ ዴንቨር ኮሎራዶ ሜትሮፖሊታን ስቴት ዩኒቨርሲቲ የፋይናንስ እና የሂሳብ አያያዝ ፕሮፌሰር ሆነው አገልግለዋል። አሁንም እየሰሩ ናቸው ፕሮፌሰር ሚንጋ። ዚምባብዌን ቀረብ ብለው ያውቃሉና ድሮና ዘንድሮንም ማነጻጸር የሚችል ትውውቅ አላቸውና እስኪ ያጫውቱኝ አልኳቸው። ጥያቄን ወዲያው አስተናገዱልኝና ወደ ውይይታችን ዘለቅን።
ዚምባብዌ በጣም ቆንጆ ሀገር የነበረ ነው። ከነጻነት በኋላ ኢኮኖሚውም ደህና የነበረበት ሁኔታ ነው። ዛኑ ፒኤፍ ገዢው ፓርቲም እንደዚሁ ተደማጭነት ያለበት ሰዓት ነበር። ፕሬዚደንት ሙጋቤም ደግሞ በጣም የታወቁ የአፍሪካ መሪ፣ የተከበሩ ምሁር አድርገን የምናያቸው እና ለአፍሪካ ተቆርቋሪ አድርገን ነበር የምንገምታቸው። እንደውም ሙጋቤ ትልቅ ሰው በመሆናቸው አንዱ ነጥብ የያዝነው ነበር ብዙ ቻችን ወደዛ ጋር ስለሄድ
የእሳቸው ትልቅነት የእሳቸው መሪነት ማለት ነው።
መሪነታቸው፣ አስተሳሰባቸውም ለአፍሪካ ያላቸው፣ ለነጻነት ያላቸው፣ የነጮችን ጭቆና መቃወማቸው፣ የራሳቸው በእስር ቤት ያሳለፉት፣ በአፍሪካ ውስጥ ያላቸው ተሰሚነት ጥሩ ነበረ። በጣም ትልቅ ነበር። በዘጠናዎቹ
ምን ገምታቸው ብለው ነበር በንግግሮ ውስጥ ፕሮፌሰር? ምን ማለት ሆነው
በዛን ጊዜ የምናያቸው ማለት ነው? ትልቅ ሰው ናቸው፣ የተከበሩ ሰው ናቸው። ዩኒቨርሲቲዎቹም ላይ ሲመጡ በደንብ አክብረን ነው የምንቀበላቸው። ተማሪዎች ሲመረቁ ቀን ሙሉ እዛ ውለው ነው ከመምህራን ጋራ በቀላሉ የሚገናኙ። ሚኒስትሮቻቸው ዩኒቨርሲቲ ውስጥ በየጊዜው የሚመጡ ምሳቸውን፣ እዛም ደግሞ መዝናናት ሲፈልጉ የሚጫወቱበት እና በፓርቲው መሪዎች እና በተራው ሕዝብ በምሁራኑ መካከል ጥሩ መግባቢያ ነበረ። እንደውም ሲኒየር ኮመን ሩም የሚባል ነበር ዩኒቨርሲቲ ውስጥ መምህራን ምሳችንን እንደዚህ የምንበላበት፣ እንደውም የአፍሪካ ኮርነር እየተባለ በጣም ጥሩ የነበረበት ሰዓት እና ስለ አፍሪካዊ አስተሳሰብ የምንከራከርበት የምንወያይበት ብዙ መድረኮች ነበሩ እና ሙጋቤ ከዛ አንጻር የተከበሩ ሰው ነበሩ። ኢኮኖሚውም ደህና ነበረ።
እስቲ ስለ እሱ ይንገሩኝ። አሁን ምን ትመስል ነበር ዚምባብዌ የዛሬ 25 እና 23 ዓመት? ምንድን ነበረ ምጣኔ ሀብቷ የሚመስለው?
ምጣኔ ሀብቷ በአብዛኛው እርሻና ማዕድን ላይ፣ ከዛ በኋላ ደግሞ ትንባሆ ወደ ውጭ ይሸጥ ነበረ። የውጭ ምንዛሬም ብዙ ጥረት አልነበራቸውም። የገንዘቡ ምንዛሬ በ92 በፈረንጅ መጨረሻ እና በ93 አካባቢ ላይ የነበረው እኔ ትዝ የሚለኝ ከዩኒቨርሲቲ ኦፍ ዚምባብዌ ጋር ኮንትራክት ስፈራረም አንድ የአሜሪካ ዶላር የዚምባብዌ 3.6 ዶላር ነበረ እና ይሄን የሚሰጡት አስተማሪዎች ለሆን ነው ከሌላው አፍሪካ ለምንመጣው ሰዎችም ከአውሮፓም ለሚመጡት ሰዎች ጥሩ መኝታ ቤት፣ 3 መኝታ ቤት ያለው አፓርትማ ነበር የሚሰጠው። አንሶላ የኪችን እቃ ሳይቀር ዩኒቨርሲቲው ራሱ የሚሰጥበት የነበረበት፣ ከደሞዛችን የተወሰነውን ደግሞ በውጭ ምንዛሬ እንድናገኝ የሚፈቀድበት ሁኔታ ነው የነበረው። ከአንድ ቦታ ወደ ሌላ ቦታ ያለምንም ፍርሃት የሚነዳበት እርሻ የሚታረስበት ነው። ግን ያ እርሻ አብዛኛው የተያዘው በነጮቹ ነበረ እና የነጮቹ የንግድ ኮመርሻል ፋርመርስ ዩኒየን የሚባል ድርጅት ነበር፣ የገበሬዎች ድርጅት ነበር። እሱ በጣም ትልቅ ነው፣ ጉልበት ያለው መንግስትም ላይ 1-2-3 ያህል ነጭ ሮዴዥያኖች ካቢኔት ውስጥ የነበሩበት በሚኒስትር ደረጃ የነበሩበት ሰዓት ነው። የመሬት ሁኔታ ሁልጊዜ ውጥረት ሲፈጥር የነበረ ነው። ምርጫ የነበረ ጊዜ ሁልጊዜ የመሬት ጉዳይ የሚነሳበት ሁኔታ ነው የነበረው። ምርጫው ካለቀ በኋላ ያው የመሬቱ ጉዳይ ይረሳል። እንደገና ደግሞ ሌላ ምርጫ ሲመጣ ያው የምርጫ መቀስቀሻ ነበር ብዙ ጊዜ ሆነ የሚታየው።
በ1987 ዓ.ም እርሶ ከዚምባብዌ ከወጡ በኋላም ሩቅ አልሄዱም፣ እዛው ደቡብ አፍሪካ ውስጥ ሲያስተምሩ ቆይተዋል አይደለም ፕሮፌሰር?
ትክክል።
እና በቅርብ ይከታተሉ ነበር የዚምባብዌን ሁኔታ?
አዎ የስራ ጓደኞችም ብዙዎቹም ተማሪዎች የሚመጡት ከዚምባብዌ በመጀመሪያ የነበርኩት ሮድስ ዩኒቨርሲቲ የሚባል ነበረ። እዛ ላይ ቢያንስ ወደ 20-25% የሚሆነው ተማሪ የዚምባብዌ ተማሪ ነው ያለው። ነጮቹም አልፎ አልፎ ደግሞ በኢኮኖሚው ሻል ያሉት ጥቁሮቹም ልጆቻቸውን ወደዛ ስለሚልኩ ዚምባብዌያንስ ብዙ ነው። በኋላም ወደ ጆሃንስበርግም ከሄድኩ በኋላ የስራ ጓደኞቻችን እንደውም በአንድ ጊዜ አለቃዬ ራሱ ዲን የነበረው ሰውዬ ዚምባብዌያዊ ነበረ።
እና ምን ሆነች ዚምባብዌ? ዚምባብዌያውያን ራሳቸውስ ምን እያሰቡ ነበር በዛን ዘመን?
እንግዲህ በፈረንጅ 94 አካባቢ ዩኒቨርሲቲዎች ውስጥ አካባቢ እንደቀደም እንዳልኩ ክርክሮች ይነሳሉ። ክርክሮች በሚነሱበት ጊዜ የሙጋቤን የመቃወም ነገር፣ ዛኑ ፒኤፍን የመቃወም አይነት ነገሮች አልፎ አልፎ ይሰማሉ። በተለይ ከምሁሩ ጋራ እና እንደውም በኋላ ተቃዋሚ ሆነው የወጡት ዩኒቨርሲቲ ኦፍ ዚምባብዌ ውስጥ የነበሩት እንደውም ከህግ ትምህርት ቤት ውስጥ ፖለቲካል ሳይንስ ትምህርት ቤት ውስጥ የነበሩት ሰዎች በአብዛኞቹ ተቃዋሚ ሆነው ሲታዩ፣ አሁን እንደውም አንደኛው ፕሮፌሰር ጆናታን ሞዮ አሁን የከፍተኛ ትምህርት ኮሚሽን የሆነው አሁን ታስሯል አሉ ሙጋቤ መንግስት ውስጥ ነው ያለው። ሌሎቹ ግን በአብዛኞቹ ግን ወደ ተቃዋሚው ኃይል ነበረ የሄዱት። እና ዚምባብዌ ላይ እንግዲህ ያለው ትልቁ ችግር በዛ ጊዜ የለውጥ ግፊቶች ነበሩ እና ሙጋቤም ይበቃቸዋል የሚልም አስተሳሰብ ነበረ። እሳቸውም ደግሞ ቤት እየሰሩ ነበረ ከሀራሬ 40 ኪሎ ሜትር ያህል ውጪ ቤት እየሰሩ ስለነበረ ብዙዎቻችንን ገምት የነበረው የለም የሰውዬ መንገድ ሊለቁ ነው የሚባልም ነገር ነበር። በሌላ በኩል ደግሞ ያው ሀሜትም ነበረ። የቀድሞ ባለቤታቸው ሳሊ ሙጋቤ ከሞቱ በኋላ አሁን ካለችው ሴትዮ ጋራ ግንኙነት አላቸው እየተባለ እንዲሁ በሹክሹክታ ይወራ ነበር። ሹክሹክታ የምልህ የዚምባብዌ መንግስት ድሮም ቢሆን በጣም ኃይለኛ መንግስት ነው። ምክንያቱም ከሞዛምቢክ ጋር የነበረው ግጭት ሰርጎ የሚገቡበት አፓርታይድ መንግስትም ደግሞ ሙጋቤን ያስገድላል ተብሎ ይፈራ ስለነበረ በጣም ጸጥታው ከባድ ነው። ግን ያም ሆኖ መናገር ይህን ያህል ብዙ እንትን የሚባልበት አልነበረም። 100% የታፈነበት ሁኔታ አልነበረም። የጸጥታ ክፍሉም በጣም የተፈራ ቢሆንም
እንግዲህ ዚምባብዌ ውስጥ እነዚህ የተቃውሞ እንቅስቃሴዎች እየተበራከቱ መጥተው በኋላ እንደውም የዲሞክራሲ ለውጥ ንቅናቄ ኤምዲሲ ማለት ነው በቅርቡ በተካሄደ ምርጫ አሸንፎ በነበረበት ጊዜ በመጀመሪያው ዙር ላይ ብዙ ማሳደድ ተፈጽሟል በዛኑ ፒኤፍ ፓርቲና አገር እየጣሉ የወጡ ወደ ደቡብ አፍሪካ የሄዱም ዚምባብዌያውያን ብዙ ነበሩ። ወደ 1 ሚሊዮን የሚሆኑ ደቡብ አፍሪካ ገብተዋል ነው የሚባለው። እና እነሱንስ የማየት የማነጋገር እድል አጋጥሞት ያውቃል?
አዎ፣ በየምክንያቱ እዛ ወይ ስራ ይገናኛል ወይ ኤሌክትሪሽያን ነው ወይ አንድ ስራ ላይ ወይ ሱቅ ውስጥ ይሰራሉ ወይ ምግብ ቤት ውስጥ አቅራቢ ሆስተስ ሆነው የሚሰሩበት ሁኔታ ነው ያለው። እና ዚምባብዌያችን ማግኘት ደቡብ አፍሪካ ውስጥ የሚገርም ነገር አይደለም። በሁሉ ቦታ ከላይ ጀምሮ እስከታች ድረስ ይገኛሉ። እንግዲህ ምንድን ነው ዚምባብዌ ላይ የለውጥ ሁኔታ የዲሞክራሲ ሁኔታ በሚፈለግበት ጊዜ ዛኑ እና ዛፑ የጆሹዋ ንኮሞ ፓርቲ የነበረው ተጣልተው ከነበረ በኋላ እንደገና እርቅ ከተፈጠረ በኋላ ለተወሰነ ጊዜ ቆይቶ እነዚህን ኤምዲሲ ሙቭመንት ፎር ዲሞክራሲ ኤንድ ቼንጅ የሚለው የሞርጋን ቻንገራይ ንቅናቄ ሲመጣ ሞርጋን ቻንገራይ የሰራተኛ ማህበር መሪ የነበረ ሰውዬ ነው በፊት ዚምባብዌ ትሬድ ዩኒየን የሚባል ነበር የዛ መሪ ነበረ። ግን እሱ ብዙ ጊዜ ድጋፍ ያገኝ የነበረው ከእንደበሌዎች ደቡብ ላይ ካሉት። በነገራችን ላይ ዚምባብዌ ትልቁ ጎሳ ሾና ሲሆን ሁለተኛው ደግሞ እንደበሌ ሲሆን ሌሎቹ ደግሞ ጥቃቅን ጎሳዎች ደግሞ ሌሎች አሉ። እና ብዙ ጊዜ ግጭት የነበረው በእንደበሌዎች እና በሾናዎች አካባቢ ማለትም የዛኑ እና ዛፑ ነበር ግጭቱ። ያ ጊዜ ካለፈ በኋላ የኤምዲሲ አብዛኛው ድጋፍ አግኝቶ የነበረው ከደቡብ ነው። ምክንያቱም ግጭት በነበረበት ጊዜ ብዙ ሰው በእንደበሌዎች ስለተጎዱ ሞርጋን ቻንገራይ ወይም ኤምዲሲ ብዙ ድጋፍ ያገኘ የነበረው ከደቡብ እና ከነጮቹ እንዲሁም ከተማረው ቅድም እንዳልኩ ዩኒቨርሲቲ አካባቢ ከነበሩ ሰዎች ነበረ በብዛት ድጋፍ የነበረውና ወደ ደቡብ አፍሪካ ምርጫዎቹ ብቻ አይደሉም የኢኮኖሚውም ሁኔታ ማይግሬሽኑ ሁሉ ግዜ ህዝብ ፍልሰቱ ወደ ደቡብ ነበር ኢኮኖሚው የተሻለ ስለሆነ በኋላ የፖለቲካ ሁኔታ የተመሰቃቀለ ሲሄድና ኢኮኖሚው በሚያሳዝን ሁኔታ የተሸረሸረ በሄደው ቁጥር ወደ ታች የሚሄደው የህዝብ ፍልሰት ወደ ደቡብ አፍሪካ ወደ ናሚቢያ ወደ ቦትስዋና የሚሄደው በአለም ዙሪያ የሚበተነው ዚምባብዌዊ በተለይ ደግሞ የተማረው ዚምባብዌዊ በመጥፎ ሁኔታ ነው። ዚምባብዌ እና ደቡብ አፍሪካ ውስጥ ትልቅ ድምጽ ነው ያለው። ከአንድ ሚሊዮን ብቻ በላይ ሳይሆን በጣም ብዙ ነው የሚገመተው እስከ 3 ሚሊዮን ይገመታል።
እየተሰደደው ሰው ማለት ነው።
እንግዲህ ምንድነው የአፍሪካ ሀገሮች እንደምታውቀው አንዳንድ ጊዜ ድንበር ሲከፈል ታሪክንና ሁኔታዎችን የህዝብን አሰፋፈርም ብዙ ጊዜ ሳይ ስለሆነ አሁን እንደዚህ ይሄ እንደበሌዎች የዙሉ አንዱ ክፍል ናቸው አንድ ክላን ነው ያለው እና ዛው በኋላ እርስ በርሳቸው ጥል በነበረበት ጊዜ በ1880 ውስጥ አካባቢ ነው ወደ ሰሜን ፈልሰው የተቀመጡት እና በተለይ ደቡቦቹ ዚምባብዌያን እንደበሌዎቹ ሳውዝ አፍሪካን እንደ ሀገራቸው ነው የሚያዩት የሚናገሩትም ቋንቋ አንድ ነው እና ብዙዎቹ ደግሞ አናሳ ጎሳዎች አሉ እነሱ ሁለቱም ቦታ ስለሚኖሩ እንደ ጊዜ በዚምባብዌና በሳውዝ አፍሪካዊ መሃል እንዶ በማየት ሰውን በጎሳ መክፈል አይቻለም ፊዚዮሎጂ አንድ ላይ ነው እና እንደውም ምንድነው የአፓርታይድ መንግስት ሲያስቸግረው ክትባት ከተብ ነበር የክትባት ምልክት ነበረው የሳውዝ አፍሪካውን እና ዚምባብዌውን ለመለያ
ፕሮፌሰር ሚንጋ ከዛ በኋላስ ከዚምባብዌ ከወጡ በኋላ ተመለሰው ያውቃሉ ወደ ሀራሬ?
አዎ ለአንድ ጉዳይ በተለይ ሄጄ ነበረ አንድ ወዳጄ ነበረ እና እዛ በህይወት ስላልነበረ ለቀብር ሄጄ ነበር እና እዛ የገጠመኝ አንድ ነገር ምንድነው መሰለህ አገሩ ብዙ ለውጥ ሆኖ ነው ያየሁት እና
ከስንት አመት በኋላ ነው የተመለሱት?
ከአስር አመት በኋላ አካባቢ ነው እንደውም ከዛ በላይ ነው ከአስር አመት በላይ ነው እና ከአስራ ሁለት አመት በኋላ ምናምን ስመለስ ሆቴል ያረፍኩበት ቦታ ምሳዬን መብላት ፈለግኩና እስኪ የምግብ ዝርዝር ያለበትን ስጡኝ አልኳቸው። ስል ደቡብ አፍሪካ የሚበላውን አይነት ምግብ ሲመጣ ዋጋው በሚሊዮን ነው የተጻፈው በዚምባብዌ ዶላር እና እንደ ሚሊዮን ከፍዬ ደግሞ ምሳዬን እንዴት በላለው እስኪ እባክህ በሳውዝ አፍሪካ ያለውን አቅርብልኝ ስለው የዚምባብዌ የኢኮኖሚ ሁኔታ ገንዘቡን በተለይ እንዴት እንደተጫወቱበት በጣም የሚገርም ነው።
አዎ ያን ጊዜ በጣም ገሽቦ የነበረ ጊዜ ነው የተመለሱት ማለት ነው።
አዎ አዎ ገሽቦ የነበረበት ነው። ከዛ በኋላ እንግዲህ እየተባባሰ መጣና ያንን ገንዘብ የዚምባብዌን ዶላር ከመገበያያ እንትን አውጥተውት ነበረ። ከዛ በኋላ የሳውዝ አፍሪካ አድርገው ነበር። አሁን ደግሞ ዶላር ነው መሰለኝና ዩኤስ ዶላር ነው የተጠቁት የነበረው እና ኢኮኖሚውም በጣም በሚያሳዝን ሁኔታ ነው የተበላሸው እና ህዝቡ በጣም ችግር ላይ ነው ያለው።
በግልጽ የሚታይ ለውጥ ነው ያዩት ማለት ነው በአስራ ሁለቱ አመታት ውስጥ?
እጅግ በጣም ድሮ በአንድ ቦታ ላይ ሄደህ ደህና ምግብ ቤት ገብተህ 50-60 የዚምባብዌ ዶላር የምትከፍለውን ዛሬ በሚሊዮን ነው ራሱ የሚታተመው ገንዘብ ይህን ያህል ሚሊዮን ነው የሚልህ አንድ ቅጠል ነው ያ እና የዛ ዋጋ ቢበዛ $5 ቢሆን ነው ወይም $2 ቢሆን ነው እና ገንዘብ እያተሙ በብዛት ተጠቅመዋል። እንግዲህ ያንን ምን ፈጠረው የሚለው ነው ዋናው ነገር ምንድን ነው የመንግስት ወጪውን ገንዘብ መክፈል ስላልቻለ ወታደሩን መክፈል ስላልቻለ ጸጥታ ክፍሉን መክፈል ስላልቻለ ያው ለጊዜው ያንን መወጣት ስለነበረባቸው ያንን ገንዘብ ነው ያትሙ የነበሩት። ልክ የናዚ ጀርመኒ ላይ ነው እንግዲህ በመጽሐፍ ላይ ተጽፎ የምንመለከተው ያን የተፈጠረበት ሙጋቤ ቀድም እንዳልኩ የመሬቱን ጉዳይ መፍትሄ መስጠት ባለመቻላቸው ከዛ በኋላ ደግሞ ከእንግሊዞቹ መጣላታቸውና የኢኮኖሚ እቀባ መደረጉ ከዛ ጋር በብዛት የተያያዘ ነው።
አሁን እንግዲህ ሙጋቤ ተሰናብተዋል፣ አዲስ ፕሬዚዳንት መጥተዋል ወደ መንበረ ስልጣኑ። ዚምባብዌ የምትሻሻል ይመስሎታል? ወደ ነበረችበት የምትመለስ ይመስሎታል? እርስዎ በቅርብም ስለሚያውቁ አካባቢውን።
እንግዲህ ሁለት ነገር ነው ያለው። መሻሻል ስንል በፖለቲካው ላይ ብዙ መሻሻል የሚኖር አይመስለኝም። ምክንያቱም ኤመርሰን መነንጓጓ የጸጥታ ክፍል ሁሉ ኃላፊ የነበረ ነው እንደው እንደውም አዞ ነው ክሮኮዳይል ይባላል ብልጥ ስለሆነ ሰውዬ ይባላል እና በሙጋቤ ካብኔት ውስጥ ብዙ ጊዜ ቆየ የጸጥታ ክፍል ኃላፊ የነበረ ሰው ነው እና በፖለቲካ አካሄዱ ብዙ ከሙጋቤ ይቀየራል የሚል ነገር ብዙ ግምት የለኝም ግን አንዳንድ ሁኔታዎች አሉ አሁን ጦር ሰራዊቱ ስለሆነ ከፊት እየገፋ ያለው እንደውም ትዝዝ ላይ የነበረው ኢትዮጵያ ውስጥ በ66 ዓመተ ምህረት የጃንሆይ መንግስት ሲገለበጥ የነበረው አይነት የመንግስት ግልበጣ ይመስል ነበረ አሁን መነንጓጓን እስከሚያመጡ ድረስ መነንጓጓ ከፓርቲው መዋቅር ውስጥ የታወቀ ሰው ነው እንግዲህ የሱ እድል ምንድነው ሁለት አለበት አንደኛ ፖለቲካ ተቃዋሚው ኃይል ፈጥሮ ብዙ ዲሞክራሲ ለውጥ ያመጣል የሚል ግምት የለኝም ግን የምዕራቡ ዓለም ደግሞ በሌላ መንገድ ስለሚመለከተው ሙጋቤ ላይ ስለነበር ጥላቸው እነ የዓለም ባንክም እነ IMFም ገንዘብ የሚለቁላቸው ይመስለኛል እና የኢኮኖሚ እርዳታ እንትን ብሎ ኢኮኖሚ ማዕቀቡ የሚነሳለት ይመስለኛል አንዳንድ ጥገናዊ ለውጦችም ያደርጋል የሚል ግምት ነው ያለኝ እንጂ ብዙ እንደ ራዲካል የሆነ መሰረታዊ የሆነ ነገር ብዙ ለውጥ ያመጣል የሚል ግምት ብዙ የለኝም እና የጦር ሰራዊቱም ተጽዕኖ የሚኖርበት ይመስለኛል እና በነፃ ሆኖ የፖለቲካ መስመሩን ይመራል የሚለው ነገር ገና በሂደት የሚታይ ጉዳይ ነው የሚመስለኝ
ፕሮፌሰር ሚንጋ እስቲ ስለራስዎ ይንገሩኝ አሁን የት ነው የሚሰሩት ምንድን ነው የሚሰሩት
እኔ እዚህ በዴንቨር ኮሎራዶ በሜትሮፖሊታን ስቴት ዩኒቨርሲቲ የአካውንቲንግ ፕሮፌሰር ነኝ ሁለተኛ ደግሞ ደቡብ አፍሪካ በዩኒቨርሲቲ ኦፍ ዊትዋተርስ አንድ ውስጥ ብዙ ጊዜ ስለሰራሁኝ እዛ ደግሞ ፓርት ታይም የቀጣይ ፕሮፌሰር ወይም እንደ ቪዚቲንግ ፕሮፌሰር እንደ ጎብኚ ፕሮፌሰር ነኝ እና ብዙ ጊዜ ባለፈው 6-7 ዓመት ያሳለፍኩት በሁለቱ ሀገር በዚህ በአሜሪካና በሳውዝ አፍሪካ እየተመላለስኩ ነው ብዙ ጊዜ ሳውዝ አፍሪካ የምሰጠው ኮርስ በሜይ መጨረሻ ግንቦት መጨረሻ እና ሰኔና ሐምሌ ግማሽ ድረስ ነው ሌላውን ግን እዚህ ደንቨር ኮሎራዶ ነው ያለሁት
ስለዚህ ዊትዋተርስትራንድ ዩኒቨርሲቲም እንደ መምህር ነዎት ማለት ነው እዛም አሁንም ቢሆን ጎብኝ
ፓርት ታይም ፐርሰናል ፕሮፌሰር ይባላል
ሁለቱም ጋር አካውንቲንግ ነው የሚያስተምረው
እዛ ፋይናንስ ነው የማስተምረው እዚህ አካውንቲንግ ነው እና አካውንቲንግ እና ፋይናንስ ደግሞ የተገናኙ ትምህርቶች ስለሆኑ በሁለቱም ላይ ነው የማረከው
እሺ ፕሮፌሰር ሚንጋ ነጋሽ በጣም አርግ ያመሰግናለሁኝ ለጊዜው
እግዚአብሔር ይስጥልኝ ታናሽ ልጅ